ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እኛ ይሄ ነገር በጣም ቆጭቶናል፣ በጣም አናዶናል። ጀነራል ሳረስ ሲሰራ የነበረው ጀነራል ሳረስ አላማ በማሳካት የጀነራል ሳረስ ገዳዮችን ለማሳፈር የእነሱ ፍላጎት እንዳይሳካ ለማድረግ ቆርጠን
የቀደሙት የጦር ኃይሎች ምክትል ኤታ ማዦር ሹም ብርጌዴር ጀኔራል ብርሃኑ ጁላ ሲሆኑ እርሳቸውን ተከትሎ የሰማቸዋቸው ደግሞ የጀኔራል ሰዓረ መኮንን ልጅ አቶ ማአሾ ሰዓረ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
በተባበሩት መንግስታት ድርጅት የስደተኞች ራዲዮ ፕሮግራም UNHCR በኬንያው ዳዳብ ካምፕ 2 መጠለያዎችን ለኬንያ መንግስት አስረከበ። መጠለያዎቹ የሶማሌ ስደተኞች በፊት ይኖሩበት የነበሩበት ሲሆን ላያቸውም ወደ 2 ሚሊዮን የአሜሪካን ዶላር የሚያወጡ ፕሮጀክቶች አሉበት ተብሏል። የዚህንም ዝርዝር በመጽሔት ክፍለ ጊዜ እናቀርባለን።
ከምሽቱ ዜና መካከል በመሰረቱ በአብዛኛው ወይም በሙሉ ማለት ይቻላል የኢትዮጵያ ዜና ነው ያለን። የሁለቱ ጀኔራሎች አስከሬን ወደ መቀሌ ተላከ። በጀኔራል ገዛይ አበራም አብሮ ከጀኔራል ሰዓረ አስከሬን ጋር ወደ መቀሌ ሄዷል። መቀሌ አውሮፕላን ጣቢያ ከፍተኛ አቀባበል ተደርጎለታል። አዲስ አበባ ውስጥ ሽኝት ፕሮግራምም ነበረ።
ክቡራትና ክቡራን አድማጮች ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ስርጭታችንን አሁን እንጀምራለን። ዛሬ ማክሰኞ ሰኔ 18 2011 ዓ.ም ነው። ስርጭቱ አስተናጋጆች አሉላ ከበደና
አዲሱ አበበንን ከአቀናባሪያችን ብርሃን ኃይሉ ጋር እንዲሁም ከስርጭት መሐንዲሱ እስከ ምሽቱ 4 ሰዓት አብረን እናመሻለን። አሁን ወደ ዜናው እናልፋለን። ቅዳሜ ዕለት ማታ በጠባቂያቸው የተገደሉት ጀነራል ሰዓረ ሙሉጌታና ከእርሳቸው ጋር የተገደሉት የጡረተኛው ጀነራል ገዛይ አበራ አስከሬን ዛሬ መቀሌ አሉላ አባነጋ አውሮፕላን ማረፊያ ደረሰ። በዚህ ወቅት በክልሉ የሚገኙ ከፍተኛ ባለስልጣናት፣ የአገር ሽማግሌዎች፣ የሃይማኖት መሪዎች እንዲሁም ከአፋር የመጡ ነባር ሹማምንት አቀባበል አድርገውለታል። ሙሉጌታ ጽብሃ ዘገባ ልኮልናል።
የመቀሌ አሉላ አባነጋ ዓለም አቀፍ አውሮፕላን ማረፊያ ከከተማዋ ምስራቃዊ አቅጣጫ 10 ኪሎ ሜትር ርቀት የሚገኝ ሆኖ ይህ በእግርና በተሽከርካሪ መንገድ ተጉዘው ነዋሪዎች ወጥተው ሀዘናቸው በመግለጽና መፈክር በማሰማት አቀባበል አድርገዋል። በተጨማሪም በዚህ 10 ኪሎ ሜትር በመንገድ ህዝብ በጎዳና ወጥቶ በብዛት ከቀኑ 8 ሰዓት ጀምሮ እስከ ማታ ጠብቆ ተቀብሏቸዋል። ከኤርፖርት ወደ ትግራይ ሰማዕታት ሐውልት ነው አስከሬኑ አሁን አመሻሽ ላይ ያመራው። በመቀለ ከተማ ጨምሮ በሁሉም የትግራይ ከተሞች በዛሬው ዕለት ጀኔራሎቹን ለመዘከር የሻማ ማብራት መርሃ ግብር ተዘጋጅቷል። የትግራይ ክልል ምክር ቤትም ከዛሬ ጀምሮ ለ3 ቀናት የሚቆይ በክልሉ የሀዘን ቀን እንዲሆን አውጇል። የፌዴራል የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጀኔራል ሰዓረ መኮንንና በጡረታ በቅርቡ የተሰናበቱት ሜጀር ጀኔራል ገዛይ አበራ የቀብር ስነስርዓት በነገ ዕለት ከሰማዕታት ሐውልት ተነስቶ ከሰዓት በኋላ በመቀለ ቅዱስ ገብርኤል ቤተክርስቲያን እንደሚከናወን የወጣው መርሃ ግብር ያሳያል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለ።
ሙልጌታ ለዘገባው እናመሰግናለን። ሰሞኑን በጠባቂያቸው የተገደሉት የጦር ኃይሎች ኤታማዦር ሹም ጀኔራል ሰዓረ መኮንንና ጡረተኛው ጀኔራል ገዛይ አበራ አስከሬን ዛሬ በሚሌኒየም አዳራሽ ሽኝት ተደርጎለታል። የጦር ኃይሎች ኢታማዦር ሹም ጀኔራል ሰዓረ መኮንን በሀገሪቱ የተጀመረው ለውጥ ለኢትዮጵያ ሕዝብ ያለውን ፋይዳ በማስቀደም የበኩላቸውን ሚና መጫወታቸው በሕይወት ታሪካቸው ተመልክቷል። ጠቅላይ ኢታማዦር ሹሙ በኢትዮጵያ ብዙ ጫናና ፈተናዎችን በማለፍ ከፍተኛ ሚና ማበርከታቸውም ነው የተጠቀሰው። ዘገባ ይኖረናል።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የጠቅላይ ሚኒስትር ቢሮ የመፈንቅለ መንግስት ሙከራ ካለው ካለፈው ቅዳሜ ጥቃት በኋላ በአድማው መሪነት በተጠረጠሩት ጄኔራል ዓላማና ፍላጎት ዙሪያ ጥያቄዎች እየተነሱ መሆናቸው ይነገራል። ትናንት ሰኞ እንደተዘገበው ብርጌዴር ጄኔራል አሳምነው ጽጌ ሊያመልጡ ሲሉ በፖሊስ ታድነው መገደላቸውን የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል እንዳሻው ጣሰው ለአሜሪካ ድምፅ ገልጸዋል። ጄኔራል አሳምነው የአማራ ክልል የሰላምና የደህንነት ቢሮ ኃላፊ እንደነበሩም አይዘነጋም። ብርጌዲየር ጀነራል አሳምነው ባለፈው ቅዳሜ የአማራ ክልላዊ አስተዳደር ፕሬዝዳንት የነበሩትን አማካሪያቸውንና የክልሉን አቃቢ ሕግ እንደገደሉ ነው በፌዴራል መንግስቱ የተወነጀሉት። በሌላ ነገር ግን በተያያዘ ዜና የጦር ኃይሎች ኤታ ማጆር ሹሙ ጀነራል ሳአረ መኮንን ከባህር ዳር 500 ኪሎ ሜትር ርቀት አዲስ አበባ ላይ በጠባቂያቸው መገደላቸውንም የጠቅላይ ሚኒስትሩ ቢሮ አስታውቋል። ስለ ኢትዮጵያ እንደሚያጠናና እንደሚጽፍ የተገለጠው ጋዜጠኛ ዘካሪያስ ዘላለም ከቪኦኤ ጋር ባደረገው ቃለ ምልልስ ጀነራል አሳምነው ረዥምና ውስብስብ ታሪክ ያላቸው ሰው መሆናቸውን ተናግሯል። ጀነራሉ በሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ አገዛዝ እንደ አውሮፓ አቆጣጠር በ2009 ዓ.ም በመፈንቅለ መንግስት ሙከራ ተጠርጥረው መታሰራቸውን የሚናገረው ዘካሪያስ ከሌሎች 20 የሚሆኑ ወታደራዊ መኮንኖች ጋር እድሜ ልክ እስራት ተፈርዶባቸውም ነበር ብሏል። በኋላም በጠቅላይ ሚኒስትር አብይ አመራር ከእስር ተፈተው የተሻረ ማዕረጋቸውና ጡረታቸው ተከብሮላቸው በመንግስቱ ውስጥ እንዲያገለግሉ ተደርገው እንደነበር ጋዜጠኛ ዘካሪያስ ተናግሯል። በተጠርጣሪ ጀነራልና በመንግስቱ መካከል ከቅርብ ጊዜያት ወዲህ አንዳንድ ቅራኔ መከሰቱን ዘካሪያስ ቢናገርም ለቅዳሜው ያልታሰበና ድንገተኛ አደጋ ምልክት ሰጪ የሆነ አንዳችን ፍንጭ የለም። እንዲያውም ይላል ዘካሪያስ የጥቃቱ ዓላማና ምክንያት ከቶውንም አይታወቅም። በክልል ውስጥ የተካሄደ መፈንቅለ መንግስት እንደምን ተቀባይነት እንደሚኖረው አይገባኝም ያለው ዘካሪያስ የአንድን ክልል ርዕሰ ከተማ መቆጣጠር ጠቅላላውን ክልል ለመቆጣጠር ዋስትና አይሆንም ብሏል። ሁማን ራይትስ ዎች ተመራማሪ ፌሊክስ ሆን ጥቃቱን ለየት ባለና ጎሳ ውስጥ ከተፈጠረ ውጥረት አንጻር ነው የተመለከተው። ከፎሪን ፖሊሲ መጽሔት ጋር ባካሄደው ቃለ ምልልስ የአማራው የጎሳ ቡድን በኦሮሞው ጠቅላይ ሚኒስትር በዶክተር አብይ መንግስት ላይ እርካታ ማጣቱን ይጠቁማል። ሆርን የብርጌዲየር ጀነራል አሳምነውን ሹመት የአማራው ቡድን ለጠቅላይ ሚኒስትር አብይ መንግስት ድጋፍ እንዲያደርግ የተቸረ አድርጎ ያየዋል። በክልሉ ስልጣን ያለው የአማራው ዲሞክራቲክ ፓርቲ የጣምራው ገዢ ፓርቲ አካል ነው። ዳሩ ግን በአንዳንድ ብሔርተኛ አማሮች ዘንድ አቅመ ቢስ ተደርጎ ነው የሚታየው። ጀነራል አሳምነው የአማራው ክልል የደህንነትና ጸጥታ ቢሮ ኃላፊ ሆነው መሾማቸው የአማራውን የብሔርተኛነት ስሜት ለማርገብ እንደሆነ ብዙዎች ያምናሉ ሲል ሆርን ለፎሪን ፖሊሲ መጽሔት ባደረገው ቃለ ምልልስ ይናገራል። ያ እቅድ ግን ተቃራኒ ውጤት ነው ያስከተለው። ጀነራሉ ከቅርብ ጊዜ ወዲህ በፌዴራል መንግስት ላይ ቁጣና ንዴት ሲያሰሙ ተስተውለዋል። ጠንካራ ተቃዋሚ ንግግሮችንም ሲያሰሙ ተደምጠዋል። ይህ ሁሉ ሆኖ ዛሬ ማክሰኞ ድረስ እንኳ የብርጌዲየር ጀነራል አሳምነው ጽጌ ትክክለኛ ዓላማና ግብ ግልጽ አይደለም። ሁኔታዎቹ በሙሉ አሁን ከተከሰተው በላይ ናቸው። የአንድ አማራን ክልል መቆጣጠር የተወደደ እርምጃ ነው ብሎ መቀበልም አይቻልም ብሏል ጋዜጠኛው። ይህ በእንዲህ እንዳለ የብርጌዲየር ጀነራል አሳምነው ጽጌን አስከሬን ላሊበላ አየር ማረፊያ መድረሱ ከስፍራው የሚገኙ የላሊበላ ከተማ አስተዳደር ምክትል ከንቲባ አቶ ማንደፍሮ ታደሰ ለቢቢሲ ገልጠዋል። ትናንት የብርጌዲየር ጀነራል አሳምነው መገደል ከተሰማ በኋላ ቤተሰቦቻቸው አስከሬናቸው በክብር እንዲሰጣቸው ለወረዳው መንግስት ጥያቄ በማቅረባቸው ጥያቄያቸውን የክልሉ መንግስት ተቀብሎ አስከሬናቸውን እንደሸኘ አቶ ማንደፍሮ ይናገራሉ። የጀነራሉ ቤተሰቦች፣ የአካባቢው ነዋሪዎች፣ የአካባቢው የመንግስት አመራር አካላት፣ የጸጥታ ኃይሎችና የቤተ ክርስቲያን ቀሳውስት በአውሮፕላን ማረፊያዎች ተገኝተዋል። ከቤተሰቦቻቸው ጋር ገና ስላልተነጋገሩ የብርጌር ጀነራል የቀብር ስነ ስርዓት የትና መቼ እንደሚፈጸም በእርግጠኛነት መግለጽ እንደማይችሉ የገለጡት ምክትል ከንቲባው ህብረተሰቡ ሀዘኑን በሚገልጽበት በከተማው አደባባይ ትልቅ ድንኳን የተዘጋጀ መሆኑንና አስከሬናቸውም በዚሁ ድንኳን ውስጥ እንደሚያርፍ አስረድተዋል። በዚያው ስፍራ ሌሊቱን ጸሎተ ፍትሐት ይደረጋል ብለዋል። ምክትል ከንቲባው አክለውም ብርጌዲየር ጀነራል አሳምነው ለአገር ያበረከቱት አስተዋጽኦ ከፍተኛ በመሆኑ የቀብር ስነ ስርዓታቸው በደማቅ ሁኔታ ለመፈጸም ኮሚቴ መዋቀሩንም ይናገራሉ። አቶ ማንደፍሮ እንደገለጹልን ትናንት ብርጌዲየር ጀነራሉ መገደላቸው ከተሰማ አንስቶ በህብረተሰቡ ዘንድ የተዘበራረቀ ስሜት እንደሚታይ እንዲሁም በክልሉ አመራሮች ሞት ምክንያት ድንጋጤ ውስጥ ይገኛሉ። የአገር ሽማግሌዎች፣ የሃይማኖት አባቶች፣ የመንግስት አመራርና የጸጥታ አካላት ከህዝቡ ጎን በመሆን ቤተሰቦቻቸውን በማጽናናትና ህብረተሰቡንም በማረጋጋት ከፍተኛ ሚና እየተጫወቱ እንደሆነም አቶ ማንደፍሮ አክለው ገልጠዋል።
የሱዳኑ ወታደራዊ ገዢ ኢትዮጵያ ባቀረበችው የስልጣን መጋራት ውሳኔ እንደማይስማማ ትናንት ሰኞ አስታወቀ። ኢትዮጵያ ያቀረበችው ሀሳብ ከአገሪቱ አፍቃሪ ዲሞክራሲ ንቅናቄ ጋር የስልጣን መጋራትን እቅድ የሚጠይቅ ነበር። ኢትዮጵያ ወታደሩና ተቃዋሚ መሪዎች ወደ ጠረጴዛው ይቱ እንዲመለሱም ዲፕሎማሲያዊ ጥረቶችን ስታደርግ መቆየቷ ይታወቃል። በሁለቱ ወገኖች መካከል ቀደም ሲል በተካሄዱ ወይም በተከሰቱ ግጭቶች የደህንነት ኃይሉ በአገሪቱ ውስጥ እስካሁን በታወቀው 125 ሰዎች መገደላቸውን የተቃዋሚዎቹ አደራጆች አስረድተዋል።
በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ አቅደውት የነበረውን ጥቃት ከቀለበሱ በኋላ በአገሪቱ አመራር ላይ አዲስ ማዕቀቦችን ጥለዋል። በሌላ በኩል የትራምፕ አስተዳደር ውጥረቱን ለማርገብ ሲል ካለምንም ቅድመ ሁኔታ ከኢራን ጋር እንደሚደራደር የዩናይትድ ስቴትስ ባለስልጣናት ተናግረዋል። ኢራን በበኩሏ አሜሪካ ማዕቀቡን የምታነሳ ከሆነ የመደራደር ፍላጎት እንዳላት ፍንጭ መስጠቷ ተሰምቷል። ዜናው አበቃ። The Voice of America.
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25 እና በ30 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ዕለቱ አብይ ርዕስ ከመሄዳችን በፊት ቆየት ብለው ከሚቀርቡ መሰናዶች አንዱን ለቅምሻ እናሰማችሁ።
አሁን የተከሰተውን ችግር ተከትሎ ሰፊ የሚናፈሱ የሽብር ወሬዎች አሉ። በተለይ አማራ ሕዝብ እነዚህን ሕዝባችን ለማሸበርና ለማወናበድ የሚነሱ የሽብር ወሬዎችን ንቆ አካባቢን ነቅተው መጠበቅ መቻል አለበት። አብን በዚህ ችግር ውስጥ እየተንቀሳቀሰ ያለው በከፍተኛ የኃላፊነት ስሜት ነው።
የአማራ ብሔራዊ ንቅናቄ ድርጅት አብን ሊቀመንበር ዶክተር ደሳለኝ ጫኔ ናቸው። የሰሞንኛውን አነጋጋሪ ድርጊት በአማራ ክልልና በአዲስ አበባ የተፈጸመውን የቀጣይ ሁኔታ አስመልክቶ ከተደረገ ቃለ ምልልስ የተወሰደ ነው። በሁለተኛው አጋማሽ ጠብቋቸው። አሁን ወደ ዕለቱ አብይ ርዕስ።
ሰሞኑን በጠባቂያቸው የተገደሉት የጦር ኃይሎች ኤታ ማዦር ሹም ጀነራል ሰዓረ መኮንንና ጡረተኛው ጀነራል ገዛይ አበራ አስከሬን ዛሬ ቀደም ሲል በዜናው እንደገለጥ ነው በሚሌኒየም አዳራሽ ሽኝት ተደርጎለታል። የጦር ኃይሎች የታማዦር ሹም ጀነራል ሰዓረ መኮንን በአገሪቱ የተጀመረው ለውጥ ለኢትዮጵያ ሕዝብ ያለውን ፋይዳ በማቀድም የበኩላይ ስም በማለፍ ከፍተኛ ሚና እንደተጫወቱ ተጠቅሷል። በሕይወት ታሪካቸው አባቴ በአንድነት በመሻሻልና አብሮ በመስራት የሚያምን ፍጹም ኢትዮጵያዊ ነበር ያለው ልጃቸው ማአሾ ሰዓረ እሱ ስለሞተ ሀገር ይፈርሳል ማለት አይደለም ሲልም ተናግሯል። በሥነ ሥርዓቱ ላይ ፕሬዚዳንት ሳህለወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድ ተገኝተዋል። እስክንድር ፍሬው።
ስሜት የተቀላቀለበት ከፍተኛ ሀዘን የተንጸባረቀበት የሽኝት ሥነ ሥርዓት ነው ዛሬ በሚሊኒየም አዳራሽ የተካሄደው። ከከፍተኛ ባለስልጣናት እስከ ጠቅላይ ሚኒስትር አብይ አህመድ ሀዘናቸውን የገለጹበት አምርረው ሲያነቡ የታዩበት ሽኝት ጠቅላይ ኤታማዦር ሹም ሰዓረ መኮንን በ1969 ወደ ትጥቅ ትግል ከገቡበት እስከ ዛሬ ድረስ በርካታ ግዳጆችን በብቃት መወጣታቸው መምራታቸው በሕይወት ታሪካቸው ተገልጿል። በኢትዮጵያ የተከሰተውን ለውጥ ተከትሎም በመከላከያ ሰራዊቱ እየተካሄደ ያሉ የማሻሻያ እርምጃዎችን በማቀድ የመሪነት ሚናቸውን መወጣታቸው ተመልክቷል። በአገሪቱ የተለያዩ አካባቢዎች የሚታዩ የጸጥታ መደፍረሶችን ለማስተካከል ሲሰሩ መቆየታቸውም ነው የተጠቀሰው። በመከላከያ ሰራዊቱ ውስጥ እየተካሄደ ያለው የማሻሻያ ስራ በውጤታማነት እንዲቀጥል ለማድረግ መስራታቸው ተብራርቷል። በብዙ ጫናና ተግዳሮት ውስጥ በማለፍ ከምንም በላይ ለውጡ ለኢትዮጵያ ሕዝብ ያለውን ፋይዳ በማስቀደም የበኩላቸውን ሚና ተጫውተዋል በሚል ነው የተገለጸው። የጀኔራሉን ከፍተኛ አስተዋጽኦ ያደነቁት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ አገራችን እንደዚህ አይነት የጦር መሪ ስለነበራት ልትኮራ ይገባል ብለዋል። በእሳቸው ላይ ግድያ መፈጸሙ ግራ እንዳጋባቸውም ተናግረዋል።
የሀገር እየሰራ ሁሉንም እያቻቻለ ሁሉንም እያገለገለ ሁሉንም እየሰማ ሁሉንም እያስተናገደ ባለበቱ ምን በድሎ ነው? ይቅርታ፣ ምን በድሎ ነው የሚገደለው? የምንዱ የገን ሳለፋ እኔ እንዳለው በግል ያመያል። በጣም ትክክል አይደለም። ጀነራሉ የስልጣን ሩጫ የላቸው። ሰው እንዳይሞት የተፈናቀለ እንዲመለስ እና እየሰሩ ያሉት ሌላ የሚሰሩ ነገር የላቸው። አብረን ነው የሚሰራው። ምንም የሚያስከትላቸው ነገር የላቸው። እኛ ይሄ ነገር በጣም ቆጭቶናል። በጣም አናዶናል። ጀነራል ሳረስ ይፈራ የነበረው ጀነራል ሳረስ አላማ በማሳካት የጀነራል ሳረስ ገዳዮችን ለማሳፈር የነሱ ፍላጎት እንዳይሳካ ለማድረግ ቆርጠን እንታገላለን።
በዚሁ ስነ ስርዓት ላይ የተናገረው የኤታማዦር ሹሙ ወንድ ልጅ ማአሾ ሳረም አባቱ በኢትዮጵያ ጉዳይ የነበራቸውን አቋም ጠቅሷል።
በመጀመሪያ ለፈደይ መንግስቴ ለግጅ ሰላዘጋት ለጣና ዳስ ማርከዛን በተሰጡት ታምና መሰክናለ እና እንደኢትዮጵያ ባክብሩ ወጣችን ሰለውታው እዚ በጣም በጣም ክብር ምስጋና ለማን ተፈጣጥ መጀመሪያ አባቱ ባንድነት በተቻቻት አብረን መስራት እኛ ምን ፍጹም ኢትዮጵያ ነበር ጀነራል ቢሆን እንዳለ ምንም ያይቀቦ ጀነራል ላይ ማይቀባቱ ጀነራል አሁን ምንም አገር ይፈታል ማለት አይደለም። እኛ በእንከረ ከቆምን ኢትዮጵያ አንድ እናረጋታለን።
ጀነራል ሳረ መኮንን የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው የተሾሙት በአገሪቱ የተከሰተውን ለውጥ ተከትሎ ወደ ስልጣን በመጡት ጠቅላይ ሚኒስትር አብይ አህመድ ነው። ከዚያ በፊት ግን በሌሎች ከፍተኛ ወታደራዊ ኃላፊነቶች አገልግለዋል። የደርግ መንግስት ከስልጣን እንደተወገደ የምስራቅ እዝ ምክትል አዛዥ ነበሩ። በ1991 ብርጋዴር ጄኔራል ሆነው ተሾሙ። በ1998 ወደ ሜጀር ጄኔራልነት አደጉ። ሙሉ ጄኔራል የሆኑት ደግሞ በ2010 ዓ.ም ተመረጡ ነው። ጄኔራል ሳረ መኮንን ሰኔ 15 2011 ዓ.ም በመኖሪያ ቤታቸው እንዳሉ በጠባቂያቸው ሲገደሉ አብረዋቸው የነበሩት ሜጀር ጄኔራል ገዛይ አበራም የጥቃቱ ሰለባ ነበሩ። ዛሬ በሚሊኒየም አዳራሽ ሽኝት የተደረገው ለሁለቱም ጄኔራሎች አስከሬን ነው። እሳቸውም እንደዚሁ በ1969 ዓ.ም ተመረጡ። የህዋትን የትጥቅ ትግል ከተቀላቀሉ ጊዜ አንስቶ በተለያዩ ኃላፊነቶች ማገልገላቸው ተጠቅሷል። ከደርግ መንግስት መውደቅ በኋላ የነበራቸው የመጀመሪያ ኃላፊነትም በአገር መከላከያ ሚኒስቴር በሎጂስቲክስ ዋና መምሪያ የስንቅና ንብረት መምሪያ ኃላፊነት ነበር። ከ1985 እስከ 2005 ዓመተ ምህረት ደግሞ የሀገር መከላከያ የሎጂስቲክስ መምሪያ ዋና ኃላፊ ሆነው አገልግለዋል። ሜጀር ጄኔራል ገዛኢ በ2005 ዓመተ ምህረት በመከላከያ የመተካካት ሂደት በክብር በጥሮታ ቢሰናበቱም አገራዊ አስተዋጽኦአቸው አለመቋረጡ በህይወት ታሪካቸው ተመልክቷል። የፐብሊክ ሰርቪስ ትራንስፖርት የተለያዩ መመሪያዎችን አዘጋጅተው ማደራጀትና የአመራር ቦርድን በመምራት የኢትዮጵያ ባህር ትራንስፖርት ድርጅት አማካሪነት በአገር መከላከያ ሚኒስቴርም እንደዚሁ በአማካሪነት ማገልገላቸው ነው የተብራራው። በሚሊኒየም አዳራሽ ሽኝት የተደረገለት የሁለቱ ጄኔራሎች አስከሬን የቀብር መስራቱ ወደሚፈጸምበት መቀሌ ተጉዟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። ተከታዩም እዚያ አዲስ አበባ ያቆየናል። የአዲስ አበባ ባላደራ ምክር ቤት ሰብሳቢ ጋዜጠኛው እስክንድር ነጋ ከተሰረዘው የባህር ዳር ህዝባዊ ስብሰባ መልስ አባላቶቻችን ለእስር ተዳርገዋል፣ መንግስት አስቸኳይ የእርምት እርምጃ መውሰድ አለበት ሲልም አሳስቧል። ሀብታሙ ስዩም ተጨማሪ ዘገባ አለው።
የአዲስ አበባ ባላደራ ምክር ቤት ባልደራስ አባላቶች ለእስር ተዳርገውብኛል ሲል ለአሜሪካ ድምፅ ራዲዮ ተናግረዋል። የምክር ቤቱ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ እንደተናገረው እሁድ ዕለት በባህር ዳር ከተማ ሊደረግ የነበረው ህዝባዊ ስብሰባ መሰረዙን ተከትሎ በቀጣዩ ቀናት ወደ አዲስ አበባ ከተመለሱት አመራሮች መካከል የተወሰኑት በፖሊስ ቁጥጥር ስር ውለዋል።
የአዲስ አበባ ምክር ቤት አባላት አብዛኞቻችን ከፊሎቻችን ወደ አዲስ አበባ በአየር ለመመለስ ስላልተፈቀደልም ስለተከለከልም፣ ግማሾቻችን በመንገድ ግማሾቻችን በአየር የተመለስ ነው። በመንገድ ወደ አዲስ አበባ ለመመለስ ከተገደድን መካከል እኔና ታየ እንገኝበታለን። ጠዋት ሌሊት 10 በኩል ማለት ነው ከገባም በኋላ በጥቂት ሰዓታት ልዩነት ውስጥ ታየ ቸኮል ታስሯል። ከእሱም ባሻገር እንደዚሁ ከምክር ቤት አባሎቻችን መካከል በጣም ጠንካራ ሆነ ቸኮል ናቸው የምንላቸው አባላትና አመራር ሌሎች በክፍለ ከተማ ደረጃ ያሉ አመራር አባላትን ታስረዋል። የምክር ቤት አባላት እንደዚህ እንደሚፈልጉ የሰማናቸው አሉ።
የታሰሩበትን ምክንያት ለማጣራት ለመጠየቅ ሞክራችኋል? በቁጥጥር ስር ያዋላቸውስ ማን ነው? የት አካባቢ ነው ታስረው የሚገኙት? ይህንን ለማወቅ ችላችሁ ይሆን እስክንድር?
እንግዲህ ይሄ ነገር እንደተሰማ እኛ ወደ አዲስ አበባ ፖሊስ ኮሚሽን ተንቀሳቅሰናል። እዛ ያሉ ባለስልጣናትን ለማነጋገር ሞክረናል። በደፈናው የታሰሩት በወቅታዊ ጉዳዮችም ከመባል ባሻገር ዝርዝር መረጃ ያልሰጠን የቻለ የለም። እኛ እዛ በተንቀሳቀስበት ሰዓት ዘመዶቻቸው ደግሞ ውስጥ ገብተው እህል ተቀብሏቸዋል።
ጋዜጠኛና የመብት ተሟጋች እስክንድር ነጋ በባህር ዳር ከተማ የደረሰውን የባለስልጣናት ግድያ በተመለከተ በስፍራው የነበሩ ሰዎች በአደባባይ የሰጡት ምስክርነት ባለበት ሁኔታ ከጉዳዩ ጋር ግንኙነት የሌላቸውን ወገኖች ማዋከብ ተገቢነት እንደሚያንሰው በመጥቀስ ይሟገታል።
የመጀመሪያ ነገር አሁን ወቅታዊ ጉዳዮችን በሚመለከት ምን እንደሆነ የመጀመሪያ ምስክር የሆኑት የክልሉ ባለስልጣናት ችግሩ ሲፈጠር ከስር መሰረቱ ሲጀምሩ እንዴት እንደተፈጠረ በምን ሂደት እንዳለፈ እንዴት ተቋጨ ሙሉውን ሂደት የሚያውቁ የክልሉ አመራር አባላት በአማራ ቴሌቪዥን ላይ ቀርበው ሙሉ የምስክርነት ቃላቸውን ሰጥተዋል። ይህ ፖሊስ ከዚህ ያለፈ ምንም አይነት ከዚህ የጠለቀ ማስረጃ ሊያገኝ የሚችልበት ሁኔታ የለም። በህዝብ ፊት ምስክርነት ይሰጣል። ለፖሊስ ሊሰጥ የሚችለው ምስክርነት ህዝብ በብላጭ አዳምጦታል። ከዚህ የተሰጠው የመጀመሪያ ደረጃ ምስክርነት ያገኘነው ጭብጥ ችግሩ ሙሉ ለሙሉ ፓርቲ ውስጥ እንደነበር ነው። ሙሉ ለሙሉ ከውጭ የመጣ ችግር ሳይሆን እዚያው ፓርቲ ውስጥ ያለ ችግር ነው። ፓርቲ ውስጥ በተፈጠረ ችግር ከፓርቲ ውጭ ያሉ የኢህአደግ ተቀናቃኞች ናቸው ተብሎ የሚታሰቡ ግን ሰለባዊ የሆኑ ነው። አሁንም እደግመዋለሁ፣ የለውጡ ተቀናቃኞች አይደሉም። የኢህአደግ ተቀናቃኝ ተብሎ የሚታሰቡ የኢህአደግ አማራጮች ናቸው ተብለው የሚታሰቡ በዚህ አጋጣሚ ላይ ቁልፍ የሆኑ አባላቶቻቸው እየታሰሩ ይገኛሉ። ይሄ ደግሞ የድሮ አስተሳሰብ የድሮ አካሄድ ነው፣ ለሀገር የሚበጅ አካሄድ አይደለም።
በሀገሪቱ ውስጥ እየተፈጠሩ ያሉ ችግሮችን
በእኔ አስተያየት ጭቆና አማራጭ ፖሊሲ አይደለም። ጭቆና ወደ ባሰ ችግር ይፈጠናል። የሚሻለው በዲሞክራሲ ጎዳና ላይ መጓዝ ነው የሚል ነው እና አሁን ዛሬ የተወሰደ የእስር እርምጃ ጥሩ ምልክት አይደለም። ከእውነታው ጋር በግልጽ የሚጋጭ ነው እና አስቸኳይ የሆነ እርምጃ ሊወሰድበት ይገባል
ያላቸውን አባላት በተመለከተ የአዲስ አበባ ፖሊስ ኮሚሽን መልስ ይሰጠን ዘንድ በተደጋጋሚ የደወልንላቸው የኮሚሽኑ የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንተው ወደ ስቱዲዮ እስከገባንበት ሰዓት ድረስ ስልካቸውን ሊያነሱልን አልቻለም። የእሳቸውን መልስ ባገኘን ጊዜ እናሰማችኋለን። የአበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎች በከተማ ውስጥ ያላቸውን መብት ለማስከበር የሚንቀሳቀስ ተቋም እንደሆነ ይናገራል። በዋነኝነት በጋዜጠኝነትና በለውጥ አራማጅነት የሚታወቁ በቀደመው ዘመን ስራዎቻቸው እንደ ወንጀል ተቆጥረው በእስር የባጁ ሰዎች ያቋቋሙት ቡድንም ነው። ምክር ቤቱ ከዚህ ቀደም በተለያዩ ስፍራዎች ልሰጣቸው የሞከርኳቸው መግለጫዎች በመንግስት የጸጥታ ኃይሎች ሆን ተብለው ተደናቅፈውብኛል ሲል መክሰሱ ይታወቃል። የኢትዮጵያ መንግስት የጸጥታ አካላት በበኩላቸው ውንጀላው መሰረተ ቢስ ነው ሲሉ ተሟግተዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን። ወደ ቀጣዩ የመጽሔት ርዕስ እንሻገር። ወደ ኬንያ ነው የምናልፈው። በተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ዩኤንኤችሲአር በኬንያው ዳዳብ የሚገኙ ሁለት የመጠለያ ካምፖችን ካምቢዮስና ኢፎ ሁለት የተባሉ መንደሮች ለኬንያ መንግስት አስረክበዋል። መጠለያዎቹ የሶማሊያ ስደተኞች ይኖሩበት የነበረ ሲሆን ወደ 2 ሚሊዮን የአሜሪካን ዶላር የሚያወጡ ፕሮጀክቶችም ነበሯቸው ይለናል ገልሞ ዳዊት ከናይሮቢ ባጠናቀረው ተከታዩ ዘገባው።
ሰሜን ምስራቅ ኬንያ በሚገኘው ዳዳብ ካምፕ ኤፎ2ና ካምቢዮስ የስደተኞች መጠለያ ሰፈሮችን ለኬንያ መንግስት በይፋ ማስረከቡን በተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ኬንያ ቅርንጫፍ አስታወቀ። ባለፈው አርብ ከሰዓት ዳዳብ ካምፕ በተደረገው የርክክብ ፕሮግራም ላይ የኬንያ አገር ውስጥ ጉዳይ የአስተዳደር ዘርፍ ዋና ጸሐፊ ፓትሪክ ኦለንቱቱን ጨምረው በርካታ የኬንያ መንግስት ተወካዮች ተካፍለዋል። ሚስተር ኦለንቱቱ ኬንያ ዳዳብ ላሉ ሌሎች ስደተኞችም መፍትሄ እያፈላለገች ነው ብለዋል።
I wish to point out that we will continue working in close collaboration
ከዓለም አቀፉ ማህበረሰብ ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንና ከሌሎች ድርጅቶች ጋር ሆነን በተቀሩት የዳዳብ ካምፕ ማለትም በኢፎ በደጋሃሌና በሃገዴራ ላሉ ስደተኞች መፍትሄ የምናፈላልግ መሆኑን መግለጽ ፈልጋለሁ። በካምፑ ያሉ ሰዎችን የመቁጠር እንዲሁም የማጣራት ሂደቱንም እንቀጥላለን። የማጣራት ሂደቱ ከተጠናቀቀ በኋላ ከአገሮቻችን ጋር ሆነን ስለ ስደተኞቹ ጣፈንታ የምንወስን ይሆናል።
የኬንያ መንግስት ከዩኤንኤችሲአር የተረከባቸው ሁለቱ መጠለያዎች ትምህርት ቤት፣ ሆስፒታልና ፖሊስ ጣቢያ ያላቸው ሲሆኑ በአጠቃላይ ወደ 20 ሚሊዮን ዶላር የሚገመቱ ፕሮጀክቶችን የያዙ መጠለያዎች ናቸው ተብለዋል። የኬንያ ሀገር ውስጥ ጉዳይ ሚኒስቴር የአስተዳደር ዘርፍ ዋና ጸሐፊ ኦለን ቱቱ አካባቢውን የሚያስተዳድረው የኬንያው ጋሪሳ ግዛት ከካምፑ ጋር የተረከበውን መሰረተ ልማት በአግባብ እንዲጠቀምበት አሳስበዋል። በኬንያ የዩኤንኤችሲአር ቅርንጫፍ ቢሮ ኃላፊ ፋቲያ አብደላም በዝግጅቱ ላይ ተገኝተዋል። ሚስስ ፋቲያ ዩኤንኤችሲአር በካምቢዮስና በኢፎሉት ያሉ መሰረተ ልማቶችን ድርጅታቸው በአግባቡ ሲይዝ እንደነበረ ገልጸዋል።
በፈቃደኝነት ወደ ሀገራቸው መመለስ የሚፈልጉ ማናቸውንም የሶማሌ፣ የኢትዮጵያ፣ የደቡብ ሱዳን ስደተኞችን እንረዳቸዋለን። በዚህም ላይ ከኬንያ መንግስት ጋር በቅርበት እየሰራን ነን።
ሚስስ ፋቲያ አክለው ወደ ካኩማ ስደተኞች ካምፕ መዛወር የሚፈልጉትን ስደተኞች ድርጅታቸው ሁኔታዎችን የሚያመቻች መሆኑን፣ እዚያው በደዳብ ከአካባቢው ህብረተሰብ ጋር በኢኮኖሚ ተዋህደው መስራት የሚፈልጉ ስደተኞችን ድርጅታቸው ዩኤንኤችሲአርና የኬንያ መንግስት እንደ አማራጭ እያዩ ነው ብለዋል። ኬንያ የሚገኘው የዩኤንኤችሲአር ቅርንጫፍ ቢሮ እንደሚለው በደዳብ ከ250,000 በላይ ስደተኞች ይገኛሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት እናመሰግናለን። ፍልስጤማውያን ባህሬን ውስጥ የተከፈተውንና ዩናይትድ ስቴትስ የመካከለኛው ምስራቅ ሰላም እቅዷን የምታቀርብበትን የሁለት ቀናት ጉባኤ በመቃወም ሰልፍ ወጥተዋል። ፕሬዚዳንት ትራምፕ በአማቻቸው በጃረድ ኩሽነር የበላይ ኃላፊነት የተዘጋጀውን እቅድ ለፍልስጤማውያን የምዕተ ዓመቱ ዕድል ዲል ኦፍ ዘ ሴንቸሪ ብለውታል። የፖለቲካ መፍትሄ ባልተቀመጠበት ይሄ የኢኮኖሚ እቅድ የመሳካት ዕድል ይኖረው እንደሆን ግን ለጊዜው አይታወቅም። የትራምፕ አስተዳደር እንደ አውሮፓ አቆጣጠር በ2017 ኢየሩሳሌም የእስራኤል መዲና ነች ብሎ ዕውቅና መስጠቱን ተከትሎ ፍልስጤማውያን ግንኙነቶቻቸውን አቋርጠዋል። ቆንጅታዬ ዘገባ ታቀርባለች።
ባህሬን ዋና ከተማ ማናማ ላይ ዛሬ በአሜሪካ ዋና አስተባባሪነት በተከፈተው ጉባኤ ትናንትና በዋዜማው ዌስት ባንክ ላይ ፍልስጤማውያን የተቃውሞ ሰልፍ አካሂደዋል። ሞሮኮ ዋና ከተማ ራባት ላይም በሺዎች የተቆጠሩ ደጋፊዎቻቸው ሰልፍ ወጥተዋል።
هي ورشة خيانية.
The states, individuals, governments, and institutions that have chosen to participate in the conflict.
በዚህ ጉባኤ ላይ መገኘትን የመረጡ መንግስታት የሚሆኑ ግለሰቦች ወይም ተቋማት ከሃዲዎች ካምፕ ለመግባት የመረጡ ናቸው ሲሉ ነው የራባት ሰልፍ ተካፋይ ሲናገሩ የተሰሙት። የሰላምና የብልጽግና ምክክር ጉባኤ በሚል ስያሜ የተጠራው ስብሰባ ላይ የሚሳተፉት ሀገሮችም ጭምር ስለ ጉባኤው የተለያየ አስተያየት እንዳላቸው ታውቋል። ሳውዲ አረቢያ፣ ካታር፣ የተባበሩት አረብ ኤሚሬቶች፣ ግብጽና ዮርዳኖስ በጉባኤው ላይ እንደሚካፈሉ አረጋግጠዋል። ነገር ግን ከፍተኛ የመንግስት ባለስልጣናትን አላኩም። ዩናይትድ ስቴትስን ወክለው የሚካፈሉት የገንዘብ ሚኒስትሩ ስቲቨን ምኑቺን እና የቅዱ ዋናው መሐንዲስ የሆኑት የፕሬዝደንት ትራምፕ አማች ጃረድ ኩሽነር ናቸው። የዋይት ሀውሱ ከፍተኛ አማካሪ ኩሽነር
The plan would invest about $50 billion in the region. It would create a million jobs in the West Bank.
በዚህ እቅድ ለመካከለኛው ምስራቅ መዋለ ንዋይ 50 ቢሊዮን ዶላር ይመደባል። ይህም በዌስት ባንክና በጋዛ 1 ሚሊዮን የሥራ ዕድሎችን ይፈጥራል። 30% የሆነውን የሥራ አጥነቱን መጠን ከ10% በታች ያወርዷል። በትክክል ሥራ ላይ ከዋለ የድህነቱን መጠንም በግማሽ ይቀንሷል። የተዘጋጀው የ10 ዓመት ፕላን ነው።
የትራምፕ አስተዳደር ዛሬና ነገ ረቡዕ የሚካሄደውን የባህሬኑን ጉባኤ ለፍልስጤማውያን ከእስራኤል ጋር ሰላም በመፍጠር ብዙ ቢሊዮን ዶላር መዋዕለ ንዋይ ተጠቃሚ የመሆን እድል የሚያገኙበት እንደሆነ እየተናገረ ነው። የፍልስጤም መሪዎች ግን የነጻ ሀገር ባለቤት እንዳንሆን የታለመ እቅድ ነው በማለት የዩናይትድ ስቴትስን የኢኮኖሚ እቅድ አውግዘውታል። የፍልስጤም ጠቅላይ ሚኒስትር ሞሐመድ ሽታይ እንዲህ ብለዋል።
What Israel and the United States is trying to do now is simply to normalize relations with
አሁን እስራኤልና ዩናይትድ ስቴትስ እያደረጉ ያሉት ፍልስጤማውያን እየተጎዱ ከአረቦች ጋር ግንኙነታቸውን የማሻሻል ሙከራ ነው። እኛ ደግሞ ይህን አንቀበልም። በእኛ በኩል ሙሉ በሙሉ ውድቅ ነው። የዛሬው ቀን የቁጣ ቀን ነው። በየትኛውም ቦታ ያሉ ፍልስጤማውያን በሙሉ በአንድነት ከፕሬዝደንት አባስ አመራር ጎን ቆመዋል።
ነቃፊዎች በበኩላቸው የትራምፕ አስተዳደር የፍልስጤማውያንን ጉዳይ ከራሳቸው እጅ አውጥቶ ከእስራኤል ጋር ወዳጅነታቸውን እያጠበቁ ላሉ የአረብ ሀገሮች እየሰጠ ነው ብለዋል። የፍልስጤማውያንን የነጻ ሀገር ባለቤትነት ጉጉት ያላካተተ እቅድ ፍሬያማ የመሆን እድል እንደማይኖረው ነው ብዙዎቹ የሚናገሩት።
ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ አቅደውት የነበረውን ጥቃት ከቀለበሱ በኋላ በቴህራን መሪዎች ላይ አዲስ ማዕቀቦችን ጥለዋል። በሌላ በኩል የትራምፕ አስተዳደር ውጥረቱን ለማርገብ ካለምንም ቅድመ ሁኔታ ከኢራን ጋር እንደሚደራደር የዩናይት ስቴትስ ባለሥልጣናት ይፋ አድርገዋል። ኢራን በበኩሏ አሜሪካ ማዕቀቡን የምታነሳ ከሆነ የመደራደር ፍላጎት እንደሚኖራት ፍንጭ መስጠቷን በዋይት ሀውስ ቤተ መንግስት የአሜሪካ ድምፅ ዘጋቢ ፓትሲ ዊዲ ኩስዋራ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍሳይ ታቀርበዋለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከአራት ዓመታት በፊት ከኢራን ጋር ከተፈረመው ውል ከወጡበት ጊዜ አንስቶ የኢራን ኢኮኖሚ በተደጋጋሚ የተጣለበትን ማዕቀብ ሲዘል ቆይቷል። አሁን ደግሞ ማዕቀብ እንደሚጨመርበት ፕሬዚደንት ትራምፕ ገልጸዋል።
በከፍተኛው አመራር ትዕዛዝ መሰረት አሁን የምፈርመው የማዕቀብ እርምጃ የኢራኑን መሪንና መስሪያ ቤታቸውን ከእሳቸው ጋር ቅርበት ያላቸው ቁልፍ የሆኑ የገንዘብ ምንጮችን ድጋፍ ይነፍጋል።
ፕሬዚደንት ትራምፕ አዲስ የማዕቀቦች ዙር እንዲጣል ያዘዙት ትላንት ሰኞ ነው። የአሁኑ ማዕቀብ የሳይበር ጥቃት ሲሆን የኢራን የስለላ አገልግሎት በሚጠቀምባቸው ኮምፒውተሮች ላይ ያነጣጠረ ነው። ኢራን ጥቃቶቹ ዓለም አቀፍ ሕግን ይጥሳሉ ካለች በኋላ ማጣጣሉ አልቀረም። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሰይድ አባስ ሙሳቪ ምላሽ ሰጥተዋል።
አሜሪካ ከቅርብ ጊዜያት ወይም ከአርባ ዓመታት ወዲህ በእኛ ላይ ሳትጥለው የቀራት ማዕቀብ አለ እንዴ? እናም ከዛ ያገኘችው ጥቅምስ አለ?
የትራምፕ አስተዳደር ማዕቀቦች በኢራኑ ከፍተኛ መሪ አያቶላ ኻሚኔይ ላይ ያነጣጠሩት ለኢራን መንግሥት ጸባዊ ባህሪ ተጠያቂ አድርጎ ስለወሰዳቸው ነው። አንዳንድ ታዛቢዎች ግን በማዕቀቦቹ ስኬት ላይ የጥያቄ ምልክት ያኖራሉ። ኻሚኔይ በአሜሪካ ስር ያሉ የፋይናንስ ተቋማትን የሚጠቀሙ አይመስለንም ከሚል እምነት የተነሳ ነው ጥርጣሬ ውስጥ የገቡት። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭ ሚኑችን ግን ይህ ለተምሳሌት ያህል የተወሰደ እርምጃ ነው ለሚሉት እንደዛ አይደለም የሚል ምላሽ ሰጥተዋል። በ10 ቢሊዮን ዶላሮች የሚቆጠር ገንዘብን ነው የቆለፍ ነው ብለዋል። እነዚህ ማዕቀቦች ሰዎች ገንዘብ ከሚደብቁባቸው ተጨማሪ ተቋማት ጋር ስለሚያያዙ ከፍተኛ ስኬት ይኖራቸዋል ሲሉም አስገንዝበዋል። ማለቂያ የሌላቸው ጦርነቶችን አቆማለሁ የሚል የምርጫ ዘመቻ ሲያሰሙ የቆዩት ትራምፕ ኢራን የአሜሪካን ድሮን ወይም ሰው አልባ አይሮፕላንን ተኩሳ በመጣሏ ሊወስዱት የነበረውን የጥቃት እርምጃ መቀልበሳቸው የሚታወስ ነው። በሌላ በኩል ደግሞ ትራምፕ ፍላጎታቸው ከሆነ ከነሱ ጋር መደራደር እንወዳለን ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በኢራን ላይ ጥምረት ለመመስረት ሲሉ ሳውዲ አረቢያንና የተባበረው የአረብ ኤሚሬቶችን ያቀፉ የቀጠና አጋሮችን እያነጋገሩ ነው። ከኢራን ጋር ያለውን ውጥረት ለማርገብ ሲባል ዩናይትድ ስቴትስ ካለምንም ቅድመ ግዴታ ከኢራን ጋር ትደራደራለች ብለዋል። የኢራን ባለሥልጣኖች በበኩላቸው ዩናይትድ ስቴትስ የጣለችባቸውን ማዕቀብ የምታነሳ ከሆነ የመደራደር ፍላጎት እንዳላቸው ፍንጭ ሰጥተዋል።
አድማጮቻችን የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን የዛሬ
ማክሰኞ ሰኔ 18 ተቀጥል አዲሱ
ቀጥል ፕሮግራማችን ነው የምናስተናግዳችሁ። አዲሱ አበበና
አሉላ ከበደንን ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ወደ ቀዳሚው የምሽቱ ቅንብር
ተከታዩም ከዚሁ ሰሞነኛ ሁኔታ ጋር የተያያዘ ነው። አማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር ደሳለኝ ጫኔ ከእሳቸው ጋር የተካሄደ ቃለ ምልልስ ነው። ቃለ ምልልሱን ያደረገው ደግሞ ባልደረባ ያሉላ ከበደ። ጥያቄ ትወረውራለህ?
ልክ ነው አዲሱ፣ አመሰግናለሁ። ቀደም ብለን በተደጋጋሚ በርከት ባሉ ዘገባዎቻችን የቀረበው ባለፈው ቅዳሜ የደረሰውን ከፍተኛ የመንግስት ባለስልጣናት በአማራ ክልልና በፌዴራልም ደረጃ የተገደሉበትን ዜና የተመለከተ ነው። የአብን ቀደም ብለህ አዲሱ ያስተዋወቅካቸው የአብን ሊቀመንበር ዶክተር ደሳለኝ ጫኔ ናቸው አስተያየቱን የሰጡት። ዜናውን ከሰሙበት ሁኔታ ይጀምራሉ።
ዜናውን የሰማነው በታላቅ ሐዘንና ልብ መድማት ነው። እጅግ በጣም የሚያሳዝን የአማራን ሕዝብ ያስከፋ በአራቱም ወንድሞቻችን ህልፈት በጣም በከፍተኛ ሁኔታ ነው ያዘነው እና የእነሱ የግለሰቦች ሞት ብቻ ሳይሆን በአማራ ሕዝብ ላይ የደረሰ ትልቅ አደጋ፣ በአማራ ሕዝብ ላይ የደረሰ ትልቅ ሐዘን ነበር የሰማነው ዜና።
አራት የአመራር አባሎች አንድነት የሰጣችሁት ቀደም ብዬ የጠቀስኩት ጋዜጣዊ መግለጫ ላይ ህዝባችን በቀጣይ ምን ማድረግ አለበት ሲሉ ጊዜው ፈታኝ መሆኑን ጠቅሰው የተናገሩትን እናስቀድምና ጥያቄዎችን አስከትላለሁ።
ይህ ወቅት በጣም ፈታኝ ወቅት ነው። እንደ ህዝብ አንድነታችን አጠናክረን አንድነታችን አስጠብቀን መንቀሳቀስ ካልቻልን የአማራ ህዝብ በታሪኩ ገጥሞት ማያቅ ችግር ውስጥ ሊገባ የሚችልበት አገራችንም አደጋ ውስጥ ልትገባ የምትችልበት ሁኔታ ሊፈጥር የሚችል እጅግ አደገኛ ክስተት ነው። ስለዚህ መላው ህዝባችን አማራዊ አንድነቱን በማጠናከር አማራዊ አንድነቱ ላይ በማተኮር ከዚህ ችግር እንዴት መውጣት እንችላለን፣ ህዝባችን ከዚህ ችግር እንዴት መውጣት ይችላልና እያንዳንዱ ሰው ለዚህ ችግር መውጣት መፍትሄ በማበረከቱ ዙሪያ ምን ማድረግ እችላለሁ የሚለውን አይቶ እንዲንቀሳቀስ አበክረን ማሳሰብ እንፈልጋለን።
ዶክተር ደሳለኝ በዚህ ማሳሰቢያችሁ በታሪክ ገጥሞን የማያውቅ ችግር ውስጥ ልንገባ እንችላለን ነው ያሉት። መረጋጋትም ሆነ አካባቢው ደህንነቱ የተጠበቀ እንዲሆን፣ በተጨባጭ ግን ይህን ድንገት ተከትሎ በዚህ አሳሳቢና ውጥረት በነገሰበት ሁኔታ ውስጥ በድርጅታችሁ አብንም ሆነ በዜጎች ምን ሊደረግ ይገባል ይላሉ?
በጣም ጥሩ ጥያቄ ነው አላ። አንደኛ አሁን የተከሰተውን ችግር ተከትሎ ሰፊ የሚናፈሱ አልዋንታዎች አሉ፣ የሽብር ወሬዎች አሉ። በተለይ የአማራ ህዝብ እነዚህም ህዝባችን ለማሸበርና ለማወናበድ የሚነሱ የሽብር ወሬዎችን ንቆ አካባቢውን በትኩረት ነቅተው መጠበቅ መቻል አለበት። ይህንን አጋጣሚ ተጠቅመው የአማራን ህዝብ መረበሽ የሚፈልጉ የተለያዩ ኃይሎች እየፈጠሩ በየቀኑ የሚያሰሩት የተለያየ ወሬ ያለና እሱን መጠንቀቅ አንደኛው አስፈላጊ ነገር ነው። ሁለተኛው በተለይ አብን በዚህ ችግር ውስጥ እየተንቀሳቀሰ ያለው በከፍተኛ የኃላፊነት ስሜት ነው። ስለዚህ የአዴፓና የአብን መዋቅር በጋራ ተቀናጅቶ የአካባቢውን ሰላም የማስጠበቅ የማስከበር ስራ ላይ እንሰማራለን። አባላቶቻችን፣ ደጋፊዎቻችን፣ በየደረጃው ያሉ አመራሮች የአማራን ህዝብ ሰላም በማስከበር ረገድ ከክልሉ መንግስት አመራሮችና በየደረጃው ካሉ የአዴፓና የመንግስት መዋቅሮች ጋር ተናበው መስራት አለባቸው የሚል አቅጣጫ አስቀምጠናል። ከኛ በላይ የአማራን ህዝብ ሰላም ማስጠበቅ የሚችል አካል የለም ብለን እናስባለን። ስለዚህ በተቻለን መጠን አካባቢያችን በጥንቃቄ ማየት፣ መከታተል፣ የውጭ አካላት ይህን አጋጣሚ ተጠቅመው ህዝባችን ላይ መከፋፈል እንዳይፈጥሩ መጠንቀቅ ያስፈልገናል እና በኃላፊነት ሁላችንም መንቀሳቀስ አለብን ብለን እናስባለን።
መልካም። ቀደም ባለው ጋዜጣዊ መግለጫችሁም በተለይ አሁን የጠቀሱትን ከክልሉ አመራሮች ጋር የመስራትን አስፈላጊነት የጠቀሱበትን ደግሞ እንስማ።
ክልላችን ለሚመራው ድርጅት አዴፓና ለክልሉ በህይወት ላሉ አመራሮች የገጠመን ፈተና ለማለፍ አብን በማንኛውም አጋጣሚ ያለምንም ልዩነት አብሮ ለመስራትና የአማራን ህዝብ በጋራ ለማሻገር ዝግጁ መሆኑን በዚህ አጋጣሚ ማሳሰብ እንፈልጋለን።
ዶክተር ደሳለኝ ምናልባትም ገና ከዚህ አሳዛኝ ድንገት ማግስትም ቢሆን ንግግር ተጀምሯል። የክልሉም አመራር ርዕሰ መስተዳድሩንና ሌሎች ከፍተኛ ኃላፊዎችን ያጡበት ሰዓት ላይ ነው ያሉትና በእነሱስ በኩል መልሶ የመዋቀርና ወዲያውኑ ስለሚደረጉ ስራዎች የመነጋገር እድል ነበራችሁ? ከዚህ ቀደምም ምን ያህል አብራችሁ የመስራት እድል እንደነበራችሁ?
ልክ ነው። ይህ ክስተት ከተፈጠረ በኋላ ከፍተኛ አመራሮችን አነጋግረናቸዋል። በእኛ በኩል የህዝባችን ሰላም የህዝባችን ደህንነት በማስጠበቅ ዙሪያ ያለምንም ቅድመ ሁኔታ የሚፈለግብንና የሚጠበቀውን ድጋፍ እንደምንሰጣቸው ገልጸን አሁን ያለበትን እንቅስቃሴ ለመረዳት ሞክረናልና በጣም የተረጋጉ ናቸው። መሰራት ያለባቸውን ነገሮች በቅደም ተከተል አስቀምጠው እየተንቀሳቀሱ እንደሆነ የተፈጠረውን የአመራር ክፍተትን ለመሙላት አንዳንድ እርምጃዎችን እየሰሩ እንደሆነ ገልጸውልናልና ነገ ያጣናቸው ብርቅ የወንድሞቻችን ቀብር ይፈጸማል። ከዛ በኋላ ነገ ከሰዓት ወይም ከነገ ወዲያ ባለ ጊዜ ተገናኝተን ለመወያየት አስበናል። እንግዲህ እሱን እንጠብቃለን ማለት ነው። ከዚህ በፊት እንግዲህ ከአዴፓ ጋር ሶስት መሰረታዊ ነጥቦችን ለይተን በጋራ መስራት አለብን ብለን መግባባት ላይ ደርሰን ነበር። የህዝባችን ሰላምና ደህንነት በጋራ በማስጠበቅ፣ የአማራ ብሔርተኝነትን በጋራ በመጠበቅና በጋራ በማሳደግ፣ እንዲሁም የአማራ ህዝብ ባለፉት አመታት ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳትፎ ተገፍቶ ተገልሎ ስለነበር ህዝባችን ተጠቃሚ የሚሆንባቸውን ጉዳዮች በጋራ የማሰብ በጋራ የማቀድና በቻልነው መጠን ተባብረን እንዲተገበር የማድረግ ስራዎች መስራት አለብን ብለን ነበር። እርግጥ አጭር ጊዜ ነው፣ ግን ደግሞ በሁለቱም ድርጅቶች በኩል ተደራራቢ የስራ ጫና ስለነበር አንዳንድ ውጤቶች ያናክል በጣም ሰፊ የሚባል የጋራ ስራ አልሰራንም። በዛ ደረጃ ነው የሚገለጸው ግንኙነታችን።
መልካም። በከፍተኛ ኃላፊነት ስለመስራት ተናግረዋል። ቁጥራቸው የበዛው ተከታይ ወጣቶች በክልል ውስጥ አሏችሁ። አቅጣጫ ማሳየትን አጣዳፊነት ካላቸው ሁኔታዎች ባሻገር መልካም አመራርን በተለይም ደግሞ በዘላቂነት ሊመጡ ስለሚገቡ ለውጦች የቱን ያህል ተዘጋጅታችኋል? በሌሎች በኩልም ያን አይነት ተመሳሳይ ትኩረት እንዲሰጠ ተጽዕኖ የማድረግ አቅማችሁን ለመጠቀም?
ይህ ችግር ጊዜያዊ ችግር ነው። የአማራ ህዝብ ችግር ማገግረው ህዝብ ነው። አጭር ጊዜ ከዚህ ችግር አገግመን መውጣት እንደምንችል ግልጽ ነው። ከዛ በላይ ግን አስፈላጊው ነገር በዘላቂነት የአማራን ህዝብ ጥቅም እንዴት ማስከበር እንችላለን፣ ኢትዮጵያን ወደ ተሻለ ዲሞክራሲ በመምራት ረገድ የአማራን ህዝብ አበርክቶ እንዴት ማሳደግ እንችላለን፣ በኢትዮጵያ ፖለቲካ ውስጥ አማራ ወሳኝ ድርሻ እንዲኖረው ለማድረግ እንዴት መስራት እንችላለን በሚለው ዙሪያ በቀጣይ ለመነጋገር እና በጋራ ለመስራት ሁሌም አብን ዝግጁ መሆኑን በተለያዩ ሚዲያ አማራጮች ስንገልጽ ነበርና ዞሮ ዞሮ አብን ወደ ትግል የገባበት መሰረታዊ ዓላማ ስልጣን ፍለጋ ወይም ሌላ ነገር ሳይሆን የአማራን ህዝብ ጥቅሞች ለማስከበር። በዛ አንጻር እንግዲህ አብረን መስራቱ አስፈላጊ ብቻ ሳይሆን ግዴታም ነው። ለሱ ደግሞ በቻልነው መጠን እኛ ተነሳሽነትን ወስደን ለመንቀሳቀስ ዝግጁ መሆናችንን መግለጽ ፈልጋለሁ።
መልካም። ዶክተር ደሳለኝ ይበልጡን በወጣቶች የሚደረጉ እንቅስቃሴዎች በሀገሪቱ የተለያዩ ክፍሎች የታዩትን፣ በሌላ በኩል ደግሞ የስራ እድል ያላገኘ ቁጥሩ የበዛ ወጣት ባለበት ሀገር እንዲህ ያለ ውጥረት የነገሰበት ሁኔታ ሲፈጠር ቀድሞ የነበሩ ሁኔታዎች ወደ ተባባሰ ሊያመሩ የመቻላቸው እድል የታመነ ነውና ከዛ አንጻር አንዳንዴ ከዚህ ቀደም ታይቶ በማይታወቅ ሁኔታ ዘውግን የለየ ጥቃት በተደጋጋሚ የተሰነዘረበት፣ ግጭቶች የተበራከቱበት ጊዜ ላይ እንደመሆናችን እናንተ በምትንቀሳቀሱበት የአማራ ክልል ብቻ ሳይሆን በሌሎች ክልሎችም ያሉ ወጣቶችና ወጣቶች የሚመሯቸው ድርጅቶች የሁሉንም ዘላቂ ጥቅም በሚመለከት መስራት የሚያስችሉ ሁኔታዎች ላይ ይህን የከፋ አጋጣሚ ወደ መልካም የመቀየር እድልም ሊኖር ይችላል ተብሎ ይታሰባልና ምን አይነት ጠንከር ያለ አማራጭ መውሰድ ይቻላል ብላችሁ ትገምታላችሁ?
ልክ ነው። አሁን ኢትዮጵያ ውስጥ ላለው የፖለቲካ ድቀት፣ የፖለቲካ ክራይሲስ በከፍተኛ ሁኔታ አስተዋጽኦ እያደረገ ያለው የማህበራዊ ኢኮኖሚያዊ ችግሮች መንግስት መፍትሄ መስጠት አለመቻሉ፣ ኢኮኖሚው በከፍተኛ ሁኔታ የተዳከመ መሆኑ፣ ስትራክቸራል ችግሮች መኖሩና ከዚህም ውስጥ በተለይ ከፍተኛ የሆነ የወጣት ስራ አጥ መኖሩ የፖለቲካውን ሁኔታ ያልተረጋጋ እንዲሆን ያደርገዋል። በዚህ ረገድ ይህ ፈተና በአማራ ክልል ብቻ ሳይሆን በመላው ኢትዮጵያ ያለ ችግር ነው። ሀገሪቱ ፖለቲካ ውስጥ መፍትሄ ለማምጣት ደግሞ በአማራ ብቻ የታጠረ አድማስ ስለሌለ ከሌሎች ለአማራ ህዝብ በጎ አስተሳሰብ ካላቸው በኢትዮጵያ አንድነትም ዙሪያ ጥያቄ ከሌላቸው ድርጅቶች ጋር ተጠራርበን እየተነጋገርን ነው። ይህ ችግር መፈጠሩ እንጂ በቀጣይ ሳምንታት አስረናቸው የነበሩ ይፋ ልናደርጋቸው እየሞከርን የነበሩ ግንኙነቶች ነበሩ። ዞሮ ምንድን ነው እኛ እምነት ጠንካራ አማራ አደረጃጀት ከያዝን በኋላ አማራ የመደራደር አቅሙን አሳድጎ ከሌሎች መሰል ድርጅቶች ጋር በመነጋገር ከአማራ ህዝብ ጥቅም በዘለለ ለኢትዮጵያን ማበርከት ያለብን አስተዋጽኦ አለንና በዛ በኩል ከሌሎች ድርጅቶች ጋር ኮንስትራክቲቭ በሆነ መንገድ መነጋገር አለብን። በትብብር የሚከራባቸውንም መንገዶች የጀማመርናቸው ነገሮች አሉ። ወደፊት ነገሮች ተረጋግተው ውጤት ሲያስመዘግቡ እሱን ይፋም እናደርገው ይሆናል ማለት ነው።
ሊጠቅሱልን ይችላሉ? ይህ ጅምር ሌሎችንም እንዲያነቃቃ በተጓዳኙም ከእናንተ ጋር የመስራት እድል ያላቸው በውጥን ደረጃም ቢሆን ያን አይነት ሀሳብ ያላቸው ከጥላቻ ሀሳቦች ይልቅ አብሮ በመኖር ሊገኙ ወደሚችሉ ጥቅሞች ማምራት የሚችልበት ሁኔታ ላይ በዚህ ሰዓት የሚከታተሉን አድማጮች ጭምር እንዲነጋገሩ ሊጠቅሱልን ይችላሉ? ከየትኞቹ መሳ ለመሳ ልትነጋገሩ ከምችሏቸው ወገኖች ጋር ግንኙነት መፍጠር አስባችኋል ወይም ጀምራችኋል?
የጀመርናቸው ውይይቶች ከትግራይ ከኦሮሞና ከሶማሌ ድርጅቶች ጋር ስማቸውን አሁን መጥቀሱ አስፈላጊ አይደለም። ከነሱ ጋር የጀመርናቸው ኢንጌጅመንቶች አሉ። ከዛ በዘለን ለአማራ ሕዝብ ጥሩ የሚያስቡ የህብረ ብሔራዊ ድርጅቶችም ጋር የጀማመርናቸው ውይይቶች አሉ። እነሱን እንግዲህ ከምርጫ በፊት ምናልባት በተሻለ ደረጃ ኢህአዴግን ተገዳዳሪ ሆነን መውጣት የምንችልበትን አቅጣጫ አስቀምጠን እየተራ ነው። ወደፊት
መንገጫቸው ነው የሚሆነው። ፍሬሽ አፈር። መልካም። ዶክተር ደሳለኝ ጫኔ የአማራ ብሔራዊ ንቅናቄ አብን ሊቀመንበር፣ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኛል። በጣም አመሰግናለሁ።
ወደሚቀጥለው ዘገባ እናልፋለን። ቀጥለን
አመሰግናለሁ አዲሱ። የቀጣዩም ዘገባ ቀደም ብለን ከያዝነው ርዕስ ጋር ይያያዛል። በእንግዳ ማረፊያ ውስጥ እንደነበር የገለጸው የዶክተር አምባቸው መኮንን ሾፌር ከሆነው አንዱ እሱ ባለው ድረስ ጋር ጽዮን ግርማ ተወያይታለች።
በመጀመሪያ እስቲ ራስህን አስተዋውቀን። ከመቼ ጀምሮ ነው የዶክተር አምባቸው መኪና አሽከርካሪ ሆንከው?
እሱ ባለው ድረስ እባላለሁ። የርዕሰ መስተዳድር ስር ነው የምሰራው። የዶክተር አምባቸው ሶስተኛ ሹፌር ነኝ። ሶስተኛ ሹፌሮቹ።
ከመቼ ጀምሮ ነው ሹፌር የሆንከው? የእሳቸው የተቀጠርከው?
የተቀጠርኩት ረጅም ጊዜ ነው። ከተቋሙ እሳቸው የመጡ ወደዚህ ወደ አማራ ክልል ከመጡ በኋላ ነው እኔ ተመድቤ እሳቸው ጋር የምሰራ ያለሁት። አሁን በቅርብ ከተሾሙ ጀምሮ።
ተቋሙ ማለት የትኛው ተቋም ነው የቀጠረ አንተን?
የአማራ ክልል ርዕሰ መስተዳድር የሚባለው ገዳን ቶክስ የሚባለው።
ስለዚህ ምን ያህል ጊዜ በሹፌርነት አገለገልክ ማለት ነው?
11 ዓመት አካባቢ አገልግ ያለው የተለያዩ ወራሴዎች ጋር።
በግል የእሳቸው ሶስተኛ ሹፌር ነኝ ስትል በግል የእሳቸውን መኪና ታሽከረክር ነበር ወይስ ምንድን ነበር የምትሰራው?
እንግዲህ እሳቸው ጋር ሹፌር ሲመደብ ለቤተሰብ ጭምር ለእሳቸውም ጭምር ነው የምመደበው ነው። እኔ በአጋጣሚ ቤተሰቦች ያሉ አዲስ አበባ ከአዲስ አበባ ስለመጣ እኔ አዲስ አበባ ነው ያለው በአጋጣሚ እና አዲስ አበባ ሲመጣ የመቀበል ትራንስፖርት የመስጠት እዛ ቤተሰብ ሰርቪስ የመስጠት ነው የሚሰጠው ሰርቪስ። ያልተደራጀ ነው ብና ወይም
ምን አይነት ሰው ነበሩ ዶክተር አምባቸው?
ቀደም ብዬ ነው ማውቀው በማወቅ ደረጃ እዞም ከኛው ተቋም ይሰራ ነበር። ወደ ምን ልበልሽ በቃ ቃላት ያንጠኛል እሱ እንዲህ ነው ለማለት ቀን የዋህ የሆኑ ደግ የሆኑ ሰው ነበሩ። በቃ እንደ አለቃ ሳይሆን እንደ ወንድም እንደ እህት እንደ ጓደኛ ሆነ ነበር ስንሰራ ነበር ነው። አብረን ምሳንም አብረን በልተን ብሉ ብሎ እንደ አለቃ እንኳን ብቻ ሆነ የለም በልታችኋል ወይ ብሎ እንደዚያ ይህንን አለቃ የነበረ ሰው ነው የነበረ እና እግዚአብሔር ይልሽ።
የት ነበሩ እርስዎ ይሄ ነገር ሲፈጸም?
እኔ በአጋጣሚ የዛ አንድ ወር ቆይቼ አዲስ አበባ ቤተሰብ አዲስ አበባ ነው የሚኖረው እና ከአንድ ወር በኋላ እንቀይራለን እና ከአንድ ወር በኋላ ወደ ባህር ዳር መጥቼ እኔ ሐሙስ ነው የመጣሁት፣ እሱ አርብ ነው የመጣ ከአዲስ አበባ። ከዛ እኔ በአጋጣሚ ቅዳሜ ቀን ስለነበረ አንደኛው ሹፌር አብሮት ነው ያለ፣ እኔ እረፍት መዝናኛ አለ ገስታውስ የሚባላለ የኛ መዝናኛ፣ ከዛ ገስታውስ ኝ ከዛ ልጆች ጋር ነበርኩኝ የነበርኩት እና ድግስ ሲፈጸም በአጋጣሚ ሰውዬ ወደዛ መጣ እና ከዚ ያሉትን በመሰራተኞች ስታ ስለነበር ነው በቁጥር ስር ዋለ። በቁጥር ስር ከዋለ በኋላ ይህ መኪና የማን ነው አለ። እኔ መኪና አልኳቸው። አሁን ወደ ምን ልቀጥ ስነዳለ አሉኝ። እዛ ቀጥታ ወደ ስራ አመራር የሚባል ቦታ ከገስታውስ ወደ ስራ አመራር ቦታ ይዘውኝ ሄዱ። እዛ ስሄድ ምክትላቸውን አገኘሁት ኮሎኔል አለበል ይባለው። እዛ ስምሳዩ ተረጋገው ምራ አጋጣሚ እሱን ማውቀው ሰው ነው። የሰላም ልወርድ ስል እንዳትወርድ አለኝ ሲለኝ አሀ ችግር አለ ብዬ ከዛ በኋላ ለካ እሱንም የቁም እስረኛ አድርገውት ተንበርከክ ተሰቀል እያሉ ይገርፉት ነበር። ይህን ምክትላቸውን በእሳቸው ጦር ማለት ነው። ከዛ በኋላ ይሄ ነገር ችግር እንዳለ ሳውቅ እኔ ሁሉ ወስደዋለሁ። በመጀመሪያ ሊፈትሸው ማለት ነው። ምንም ነገር የለኝም፣ ምንም ነገር የለኝም፣ መረጃም የለኝም። ቤተሰብ የሚደውላል ከአዲስ አበባ ለካ ስልክ አይሰራም እነሱ ተወሰዱ ማለት ነው። ከዛ እኔም ምን እንዳርጉ እንደመጡም አላውቅም። ከዛ በኋላ ይህ ሰውዬ እንዴት ያደረጉት አሀ የሆነ ችግር አለ ብዬ ሳስብ አጋጣሚ
የሱ ጥበቃ የሆነ ተመቶ ይመጣል ልጁን እና እንዴት ተመታ እንዴ ብለው ሰፍረው ወደ ሰውየው ሲሄዱ እኔ በአጋጣሚ መኪናውን አቁሜው በዛ በዩኒቨርሲቲው ጫካ ለጫካ ዝም ብዬ በአጋጣሚ ይመቻል እንትኑ ዛፉ ምናምን እዛ ጫካ ለጫካ መኪናውን አቁሜ የመንግስት መኪና አርኩ ዝም ብዬ እና በዛ መልኩ ህይወቴን አተረፍኩኝ። እዛ ስሰማ አለቀ እንደዛ አድርገው አገኘኋቸው። ሰማው ልሻለሁ
ገስታውስ ጋር ቆመን መጣ ያልከው ሰው ማን ነው? አልገባኝም።
ገስታውስ መጣ ያልኩሽ ጄኔራል አሳምነው ጥጌ የሚባለው ሰውዬ እናውቀዋለን፣ በቅርብ በስራ ስለሚመጣ ማለት ነው። እሱ ራሱ እየነዳ መኪና ጥበቃዎች ይዞ በአንድ ሴሰር ደግሞ ከኋላ እየተከተለ ጦር መጣ። ጦር ሲመጣ እሱ ዘሎ ወደ ክላሱ ገባ። ክላስ አለው እዛ በነገራችን ላይ እሱ እዛ ክላስ አለው። ሲገባ እኒህን ሰዎች በቁጥር ስራ ውሏቸው ብሎ አዞ ወጣ ወደ ላይ። ከዛ እዛ ያለው ጦር ወረደና ዙሪያውን ከበበው። ዙሪያውን ሲከበው እኛንም በቁጥር ስራ ዋሉንና ፈተሽንና አንድ ክላስ ላይ አስቀምጥ ነው። ገስታውስን ስራ አስኪያጅ ጨምሮ ማለት ነው። ስራ አስኪያጅ ያለ የስፖርት ባለሙያ አለ። የስፖርት የሚያሰጥ ናቸው እነዚህን ባለንትኖች ትላልቅ ራስታኖችን። እሱን ጭምር በቁጥር ስራ አለና ከዛ በኋላ መኪና ይንቁሙ ስለነበረ ይህ መኪና ማን ነው አለ። የእሱ አዛዥ
ማን ያለው ይሄንን
እዛ ከሳምነው ጦር ከሚባለው አንዱ ከአራት ፖሊስና አንድ አዛዥ ጋር ሁነን ወደ ተቋም ወደ ስራ ምራብ የሚባል ቦታ አለ። እነሱ ያረፉበት ካምፕ ነው ስራ ምራብ የሚባለው። ከዛ ወደዛ ቦታ ሄድና እዛ ቦታ ስንሄድ እኔ እዛ አዲስ ናቸው አላውቃቸውም ጦሩን ሰራዊትን።
ስለዚህ አንተ መኪና ውስጥ ማን የገባው?
ስማችን አላውቃቸውም። አዲስ ለሆኑ ጦሮቹ ስማችን አላውቃቸውም፣ ግን የዚያው የጦሩ አባል አዛዥ አንዱ አዛዥ ነው።
ስንት ናቸው በጠቅላላ?
አራት ነው የገቡት ከኔ መኪና።
ጄኔራል አሳምነው ነበሩ?
ጄኔራል አሳምነው ከዛ ከገስታው እዛው ማረፊያው ነበሩ። በረንዳ ላይ ቁጭ ብለው ስልክ እየነካኩ ነው የነበር። እኛ ስንወጣ
መጀመሪያ ላይ ዘለው ወደ ክፍላቸው ገቡ። ልክ እንደመጡ እዛው ክፍል ስላላቸው ዘለው ገቡ ብለህ ነበር እና ከዛ ደግሞ ስንወጣ በረንዳ ላይ ቁጭ ብለው ስልካቸውን እየነካኩ ነበር አልክ። አይምታታም ይሄ ነገር?
ከራሳቸው መኪና እያሽከረከሩ የመጡ ከመኪናቸው ወደ አራት የሚደርሱ አጃቢዎቻቸው አብረው ወረዱ። ፍሳፊት ገቡ። ፍሳፊት ከገቡ በኋላ አንደኛ ፎቅ ነው እንጠርማቸው ገቡ። ወንበር ይቀየርልኝ ብለው ወንበር አስቀየሩ። ከታች ከሻይ ክበቡ ተቀየርላቸው በኋላ እዛ ወንበር ላይ ሆኖ ለኦሬንቴሽን ይሰጣል ነበረ። ሰፊ ይነካፈ ማለት እንግዲህ እኔ ያያቸው እይታ
በረንዳው ማለት አንደኛ ፎቅ ነው ወይስ ምድር ነው?
እዛ አንደኛ በር ላይ ወጥቶ በረንዳ ለች ከፎቋ በር ላይ ወጥተው እዛ ቆጭ ለማ ነው።
ታዲያ እንዴት ነው የሰማኸው ድምጻቸውን የሚያወሩትን ከፎቅ? አንተ ምድር ከሆንክ አንተ የት ጋር ነበርክ?
እኔ ታች ነበርኩኝ እና ይታያል፣ ወደ ላይ ይታያል እንትናቸው መኪናው ገባ በኋላ ስልክ ይደውል ነበር ከእኔ ጋር ለነበረው አመራር።
ድምጻ እኮ ድምጽ የእሳቸውን ድምጽ እንዴት ሰማኸው? ስልክ ደውለው አመራር ከሰጡ ሰውየው ስልኩን ከያዘው የእሳቸው መልእክት መሆኑን እሳቸው የሚያስተላልፉት መሆኑን እንዴት?
እንግዲህ የእሳቸው መሆናቸውን አንደኛ የማውቀው ምንድን ነው ጄኔራል እሺ እያሉ የተቀባዩ እንትን ጄኔራል እሺ እያሉ እዛ ደግሞ ጄኔራል እያለው እሺ እሺ የሚሉ እንትን እሰማ ነበር። ና እሳቸው ውጭ እንደዛ አይነት ቃል የሚቀበሉ አስራል መሰለኝ ነው እንደዛ ነው የሚሉት
እኮ። እሳቸው የሚሉትን ግን በድምጻቸው አስተላለፉ የሚሉትን መልእክት ግን ሰምተዋል?
የሚያስተላልፈው መልእክት ጄኔራል የሚያስተላልፈው መልእክት ቦታዎችን ያዙ የሚል ነው። እሱ ድምጽ አይሰማኝም፣ ግን ቦታዎችን ፖሊስ ኮሚሽን፣ ብዙሀን መገናኛ፣ አልማ አመልስ እያለ ይጠራላቸው ነበር ይመስለኛል። እና ስልኩ እንትን የሚለው ይቀበላል እነዚህ ቦታዎች እያነሳ ማለት ነው
እንጂ የእሳቸውን ድምጽ በድምጽ ትእዛዝ ሲሰጡ በድምጽ ሰምተሃል? በቀጥታ
ድምጻቸው ነው በቀጥታ አይሰማኝም። እሱ ግን ከሚሉ ትረዳለህ። ያኛው ከሚመልሳቸው መልስ ምን እንደሚሉ መልስላቸው። ለምሳሌ ፖሊስ ኮሚሽን ሲል ያኛው ፖሊስ ኮሚሽን ምናምን እያለ ይደግመዋል መልሶ።
ሲገቡስ ያዟቸው ስልኩን፣ ስልካቸውን ተቀበሏቸው ያሉትን ትእዛዝ በድምጽ ሰምተዋል?
አሁን እኛ እንድንሄድ እኛ ነው ወደዛ ቦታ ዞን እንደሚሄደው ከሱ ጋር እያንዳንዷን ቃል ከሱ ጋር ኮሚኒኬት የተደራረጉ ነው።
እርሳቸው አነጋግረውሃል? አንተ
አላነጋገሩኝም። እርሳቸው ዝም ብለው ምንድን ነው የሚሉት የምሰማቸው እኔ ለዚያ ለእነሱ ለሚመሩ ጦሮች እነዚህ ሰዎች ስልካቸውን ተቀበሉ ይላሉ። ጥበቃውን በመሳሪያ ቁጥር ውስጥ አድርጉ ይላሉ። ይሄን ያስተላልፉ ነበር።
ወደ መዝናኛ ውስጥ ከመግባቱ በፊት እንደዚህ ከመታገታችሁ በፊት አይተዋቸው ነበር ጄኔራል አሳምነውን?
ከዛ በፊት ነው ያን ቀን
የዛኑ ቀን ከመታገታችሁ በፊት አሁን
አላየናቸውም። እኛ 8:30 እንደዛ አካባቢ ነው 9:00 አካባቢ የገባ ነው ወደ ተቋሙ። ከዛ በኋላ ነው እሳቸው የመጡ። ያኔ ሲመጡ ግን አይቻቸዋለሁ። ሲገቡ መኪናቸውን ራሳቸው እያሽከረከሩ በተለያየ ጥበቃ ሆነው ሲገቡ አይቻለሁ።
ስንት ሰዓት ነበር ይሄ ሰዓት?
11:20 11:30 አካባቢ በግምት ይመስለኛል።
ከዛ ወዴት ሄዱ እርሶ?
ከዛ በኋላ ምልሽ የስራ አመራር የሚባል ቦታ፣ ስራ አመራር ማለት ይህ ጦሩ ያለበት የማረፊያ ወይም ደግሞ በተለምዶ ማሰልጠኛ የሚባል ስራ አመራር የአመራሮች ማሰልጠኛ፣ ከዛ ነው የወሰድን። ቀጥታ ሜዳ ላይ መሳሪያ ደቁኖብኛል። አንድ አዛዥ ያለ ሻለቃ ጋቤና እዛ ወደ ገስታውስ አካባቢ ወደ ስራ አመራር ገሰው ወደ ስራ አመራር ሰኝ ስራ አመራር ሲደርስ አሁን ምን ሲሶ ሲሱ ምክትል የነበረው ሰው አገኘ ፍዛ ታግቶ እኔ በቁጡ ፈጽ አግቶ አልመሰለኝም።
አቶ ስባሉ ግልጽ ለማድረግ እርሶን መሳሪያ ደቅ ነው ይዘውት የሄዱት? አዛዥ ያሏቸው ማን ናቸው? እርሶን ይዘውት የሄዱት
ሻለቃ ናቸው? የሱ አዲስ የጦር ስለሆነ አናውቃቸውም ስማቸውን። ይሄ አዲስ ሰሞን ዛሬ ሳምንት ሰልጦን የመጣ ጦር የዚያ አዛዥ ናቸው። እና ከዛው ሆነው ሰውየው ከስልክ ይደዋውላሉ። እክሌን ያዙት፣ ይሄን ቦታ ያዙት፣ ይሄን ቦታ ያዙት፣ ይሄን ቦታ ያዙት ይላቸዋል ሰውየው ከገሳውስ ነው ማለት ነው። ከዛ ይሄን ቦታ ያዙት፣ ይሄን ቦታ ያዙት እያለ ሲላቸው እሰማለሁ።
ጀኔራል አሳምነው መሆናቸውን በምን አወቁ እርሶ?
ጀኔራል እያለ ይጠራቸዋል ስማቸውን። እና ብዙ ስልኮችን ኮሚኒኬት ያደርጋል ከተለያዩ ጓዶቹ ጋር ከኔ ጋር ያለው አዛዥ ማለት ነው። ከዛ ስራ አመራር እጄ ኮንሬድ አለበል የሚባለውን ዳርና ዳር ሁለት ጥበቃዎች አብሮታሉ። ከዛ እንዴ ይህን ሰውዬማ አውቀዋለሁ ሰላም ልበለው በደንብ ስለማውቀው ብዬ እጅ ሰላም ልበለው ስል እንዳ ተንቀሳቀስ መኪና እንዳትወርድ አለኝ አብረኝ የመጣው እንትን። ከዛ በኋላ ከተወሰነ ሰዓት በኋላ በእይታ ሰውዬውን ሳየው ታግቶ ተንበርከክ ቁጭ በል እያሉ እየገረፉት እንደሆነ አየው። ከዛ ከእኔ ጋር ደግሞ ያለው አዛዥ ምን አድርገ ኮሎኔሉን ሲለው ለጀኔራል አሳምነው በሉት እንጂ ግደሉት እንጂ ይላቸዋል። ይህን ስል ይሰማ ነበር አብረኝ ከጎን የሆኑ የሚያወራው ማለት ነው።
ኮሎኔል አለበልን ነው ማን ነው ቁጭ ብድግ እያደረጋቸው የነበረው?
እዛ የነበሩ ልዩ መለዩ ለባሾች አሁን ምንሽ እነዚህ ሰዎች መለዩ ለባሾች
ብቻቸውን ነበሩ? ኮሎኔል አለበል
አሉ ሶስት ጥበቃዎች አሉ። አንደኛው ጥበቃ ዘዘዋት የሚባለው የሟቹ የእሱ ጥበቃ ነው። እና እንዴት ምን ሊያደርግ መጣ አብሮት መጥቶ ነው ምናምን የሚል ነበር በወቅት ነበር። ለካ እሱ ለካ ከተቋሙ ዘውት ደግሞ አግተው ዘውት ደው።
ስለዚህ ከመኪና ወረዱ?
እኔ አልወረድኩም። በቃ መኪና እንዳለው ዝም በአይነ ቁራኛ ነው የማያቸው የነበረ ሰዎች።
ሰዎቹ እርሶ ይዘዋቸው ሄዱት? ሰዎች ወዴት ሄዱ?
እኔ እጃቸው የነበሩ ሰዎች በአጋጣሚ ሌላ መኪና መጣ ቁስለኛ የያዘ ይነሱ ባልደረባ የሆነ እሱ ሲመጣ ተደናግጠው ሁላቸውም ወርደው እንዲህ የጀኔራል ጥበቃ እኮ ነው ምናምን ብለው ውርድ ብለው እኔም አብሬ ያኔ ወረድኩና ነገሩ ስላላማረኝ ከዛ በኋላ መኪናው እንዳቆምኩት ተነስቼ ጠፍቼ አጥር ላጥር በዚያ በአጥር ዘልዬ ጥበቃ በለበት አጥር ዘልዬ ላመልጥ ቻልኩ።
መሳሪያ ይዘው ከሆነ ሰዎቹ አግተውት ከሆነ ሲያመልጡ እንዴት ዝም አሉት? እንዴት አልተከተሉትም? እንዴት አልተቆሱበት?
ሲያመልጡ በአጋጣሚ ትኩረታቸው ወደ ልጁ ስለነበረ ወደ ተመተው ልጅ እሱን ነው ሊያዩና መኪናው ጋር ወረዱ። አኔ መኪና ሲወርዱ ዞሮ ዞሮ እኔ መልጫ መውጫ እንደሌለኝ ስለሚያውቁ በራፉ ለጥበቃ ስለተወጠረ እኔን ተውኝና እርኩኝ እዛ። እኔ ግን ያን ትቼ መኪናውንም ትቼ መንግስት መኪና ዋዳ ንበስ ሚባለ በዚህ አዘልዬ አጥር ላጥር እህርኩኝ። ምክንያቱም እነዚያን እንግልትና ስቃይ ሲገረፍ አይ ነበሩ። አጋጣሚ ሆኖ የተወሰኑ ጥበቆች ነበሩ።
አድማጮች፣ ጽዮን ከዶክተር አምባቸው መኮንን ሾፌር ጋር የጀመረችው ውይይት ወይም ቃለ ምልልስ ይቀጥላል። በሌላ ፕሮግራም ይቀርባል። አሁን የፕሮግራም ማሳሰቢያ አለን። የፕሮግራም ሳይሆን ማሳሰቢያው መልካም ዜና ለአዲስ አበባና አካባቢው አድማጮቻችን። ከፊታችን እሁድ ሰኔ 24 አንስቶ በአዲስ አበባው አሃዱ ኤፍኤም ሬዲዮ 94.3 የቀጥታ ስርጭት በአሜሪካ ድምፅ ከሚተላለፈው መደበኛ የተለመደው ዝግጅታችን በተጨማሪ ማለት ነው የቀጥታ ስርጭት ይኖረናል። ለማስታወስ አሃዱ ኤፍኤም ሬዲዮ 94.3 የቀጥታ ስርጭት ከፊታችን እሁድ ናውን ከአዲስ አበባ
የጀኔራል ሰዓረ ሙሉጌታና ከእርሳቸው ጋር የተገደሉት የጀኔራል ገዛኸኝ አበራ አስከሬን ወደ መቀሌ ተልኳል። ዛሬም ለሁለቱ ጀኔራሎች የሸኝት ፕሮግራም ነበረ። የጠቅላይ ሚኒስትር ቢሮ የመፈንቅለ መንግስት ሙከራ ካለው ካለፈው ቅዳሜ ጥቃት በኋላ በአድማው መሪነት በተጠረጠሩት ጀኔራል ዓላማና ፍላጎት ዙሪያ ጥያቄዎች እየተነሱ ናቸው። የሁማን ራይትስ ዎች ተመራማሪ ፌሊክስ ሆን ጥቃቱን ለየት ባለና ጎሳ ውስጥ ከተፈጠረ ውጥረት አንጻር ይመለከተዋል። ከፎሪን ፖሊሲ መጽሔት ጋር ባካሄደው ቃለ ምልልስ የአማራው የጎሳ ቡድን በኦሮሞ ጠቅላይ ሚኒስትር በዶክተር አብይ መንግስት ላይ እርካታ ማጣቱን ይጠቁማል። ዜናው አበቃ።
አድማጮች፣ ቀደም ብዬ ያሰማሁትን የማሳሰቢያ ልድገም። መልካም ዜና ለአዲስ አበባና አካባቢው አድማጮቻችን። ከፊታችን እሁድ ሰኔ 24 ጀምረው በአዲስ አበባው አህዱ ኤፍኤም ራዲዮ 94.3 የቀጥታ ስርጭታችን የአሜሪካ ድምፅ ራዲዮ የሚያስተላልፈው ከምሽቱ 3 ሰዓት ላይ የሚቀርበው መደበኛ ዝግጅት እንዳለ ሆኖ ነው። በአሃዱ ኤፍኤም ሬዲዮ 94.3 የቀጥታ ስርጭታችንን አዲስ አበባና በአካባቢው ለሚገኙ አድማጮቻችን ተከታተሉ። አድማጮች፣ ለምሽቱ ያዝነውንም በዚሁ ማብቃታችን ነው። ያስተናገድናችሁ አሉላ ከበደና
አዲሱ አበበነን። ደህና አደሩ አድማጮቻችን።
VOA.